ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ህዳር 16 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም አዲሱ አበበ ነን።
በደቡብ ምስራቅና በደቡብ ኢትዮጵያ በ60 ቀበሌዎች ውስጥ አስቸኳይ የውሃ አቅርቦት እንደሚያስፈልግ ተገለጸ።
በሶማሌ ክልል አካባቢ ዳይር ተብሎ የሚታወቅ የዝናብ ወቅት አለ። ይህ ከጥቅምት እስከ ታህሳስ የሚዘንበው ነው። ወደ ኦሮሚያ ክልል ደቡብ ቦረናና ጉጂ ስንሄድ ደግሞ ሀገያ ተብሎ የሚታወቀው። ስለዚህ እነዚህ ሁለት በሁለቱ አካባቢዎች ያለው የዝናብ ወቅት አንደኛ በአገባብ፣ ሁለተኛ በመጠን፣ ሶስተኛ በስርጭት ያልተስተካከለ ነው የሆነው። በዚህ መነሻነት የውሃ አቅርቦትና የእንስሳት መኖ አቅርቦት ችግር አለ።
አቶ ምትኩ ካሳ የብሔራዊ የአደጋ ቅነሳ አመራር ኮሚሽነር ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR በሰሜን ካሜሩን ድንበር አካባቢ በቀላሉ በማይደረስበት ቦታ ላይ የተሰባሰቡ በብዙ ሺህ የሚቆጠሩ ናይጄሪያውን ስደተኞች በአስከፊ ሁኔታ ላይ እንደሚገኙ ገለጸ። መጠለያም ሆነ ሌሎች መሠረታዊ የሆኑ አስፈላጊ ነገሮች እንደማያገኙም ጨምሮ ገልጧል። የአሜሪካ ድምፅ ራዲዮ ዘጋቢ ሊሳ ሽላይን ከስደተኞቹ አገልግሎት ዋና ጽህፈት ቤት በላካቸው ዘገባ ዝርዝሩን ገልጣለች። አዳነች ፍሳዬ ታቀርበዋለች።
በጸጥታ ችግር ምክንያት በካሜሩን ሰሜን ክልል ለመድረስ በጣም ከባድ ቢሆንም የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሰራተኞች በያዝነው ወር ቦታው ድረስ ሄደው ሁኔታዎችን ለመገምገም ችለዋል። የስደተኞቹ አገልግሎት ቃል አቀባይ ሊዮ ዶብስ አብዛኞቹ ሴቶችና ልጆች የሆኑ ስደተኞች በአስከፊ ሁኔታ እንደሚገኙና የጽንፈኛው ቦኮ ሐራም ጥቃት ስጋትም እንዳለባቸው ለአሜሪካ ድምፅ ሬዲዮ ተናግረዋል።
አንዳንዶቹ የድህነት ኑሮ ከሚገፉ ቤተሰቦች ጋር ተጠግተው ነው ያሉት። አብዛኛዎቹ ግን ዛፍ ስር፣ ጊዜያዊ መጠለያዎች ውስጥ ወይም በትምህርት ቤቶች ወለሎች ላይ ነው የሚተኙት። ሌሎች ደግሞ ነዋሪዎቹ ከቦኮ ሐራም ጥቃቶች ሸሽተው ትተዋቸው በሄዱ መንደሮች ውስጥ ይኖራሉ።
ዶብስ አያይዘውም ስደተኞቹ በድህነት በሚኖሩ የአካባቢ ማህበረሰቦች ትከሻ ላይ ነው ያሉት ብለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ስደተኞቹ በአጠገባቸው የተሻለ አስተማማኝነት ወዳለው ሰፈር እንዲዛወሩ ይፈልጋል።
ስደተኞቹ በሰሜን በኩል ተገለው ድንበር አጠገብ ከሚገኙት ቦታዎች ወጥተው ሚናኦኦ ወደ ተባለ 60 ኪሎ ሜትር ርቆ ወደሚገኘው ቦታ እንዲመጡ እያበረታታን ነው። በአሁኑ ወቅት እዚያ ውስጥ 60 ሺህ የሚሆኑ ሌሎች ስደተኞች አሉ። የሚያስፈልገውን አገልግሎትና የጸጥታ ጥበቃም እያገኙ ነው።
ወደ ተከታዩ ዘገባ እናልፋለን። በሴቶችና በልጃገረዶች ላይ የሚካሄደውን የሁከትና የአመፃ አድራጎት ለመዋጋት የ16 ቀናት ዘመቻ ዛሬ በይፋ ተጀመረ። ዚምባብዌ ውስጥ የሚካሄደው ዘመቻ አስተባባሪዎች ይበልጥ ያተኮሩት የሀገሪቱ ሕገ መንግሥታዊ ፍርድ ቤት ሕገወጥ አድራጎት እንደሆነ በዚህ ዓመት በደነገገውና አሁንም ተስፋፍቶ በሚታየው ለአካለ መጠን ባላደረሱ ልጆች መካከል በሚካሄደው ያለ ዕድሜ ጋብቻ ላይ ነው። በመጽሔት ዝርዝር ዘገባ አለን።
በብዙ መቶዎች የሚቆጠሩ የደቡብ ምስራቅ እስያ ተዋጊዎች እስላማዊ መንግሥት ነኝ ከሚለው ነውጠኛ ቡድን ጋር ለመቀላቀል ወደ ሶሪያና ኢራቅ መሄዳቸው ተሰማ። የደህንነት ጉዳይ ተንታኞች እንደሚናገሩት ይህን አማጺ ቡድን እየተቀላቀሉ ያሉ አሸባሪ ድርጅቶችና ነውጠኛ ቡድኖች ቁጥራቸው እያደገ መጥቷል። ሽብርተኞች የሚያሰሙት ዛቻና ማስፈራሪያ ሊረብሸን ወይም ሊያደናግጠን አይገባም የሚሉት እነዚሁ ተንታኞች ለስጋቶቹ መጨመር ተገቢ ምክንያቶች መኖራቸውን ግን አይክዱም። በእስላማዊ መንግስት ነኝ ባዩ ነውጠኛ ቡድን የተቀሰቀሱና ታማኝ የሆኑ ቡድኖች ከቅርብ ዓመታት ወዲህ ደቡብ ምስራቅ እስያ ውስጥ በርካታ ጥቃቶችን እንዳካሄዱ አይዘነጋም። ከደቡብ እስያ በተጨማሪ መካከለኛው ምስራቅን፣ አውሮፓንና ዩናይትድ ስቴትስን ለአብነት መጥቀስ ይቻላል ይላሉ ተንታኞቹ።
ቱርክ የአውሮፓ ህብረትን አስጠነቀቀች። የአውሮፓ ህብረት አገሬ ላይ የጀመረውን ማስፈራራት ከቀጠለ ድንበር ከፍቼ በሺዎች የሚቆጠሩ ፍልሰተኞችን ወደ አውሮፓ ህብረት አገሮች እለቃለሁ ሲሉ ፕሬዚደንት ራሲፕ ታይፕ ኤርዶጋን አስጠንቅቀዋል። ምክር ቤት ውስጥ በዛሬው ቀን ስለ ሴቶች ፍትህ ኢስታንቡል ውስጥ በሚካሄደው ውይይት ላይ ንግግር ያደረጉት የቱርኩ መሪ ኤርዶዋን የአውሮፓ ህብረት ለሰነዘረው አስተያየት ሲመልሱ ነው ይህንን ማስጠንቀቂያ ያሰሙት።
ዝም አችምዝዳን ሂችቤ ኦነም ዮክ አውሮፓ ቢርሊ ኢልሽኪለር
50,000 ስደተኞች ካቢኩሌ ድንበር ከተማ ላይ ሲደርሱ ተንጫጫችሁ። ቱርክ ድንበሩን ብትከፍትና ብትለቃቸው ምን ልንሆን ነው ብላችሁ ደግሞ አሰላሰላችሁ። ተመልከቱ፣ ይህ ዛቻችሁ ካልቆመ ድንበሩን እንደምንከፍት ማወቅ አለባችሁ። ይሄ እናንተ ባዶ ማስፈራራት የትም አያደርስም ነው ያሉት።
የአውሮፓ ህብረት ፍልሰተኞችን ወደ ቱርክ እንደሚልክ የገለጸው በዚህ የአውሮፓ ዓመት መጀመሪያ ገደማ መሆኑ ይታወሳል።
ታሪካዊ የተባለው ጃፓንና ደቡብ ኮሪያ ያደረጉት ወታደራዊ ስምምነት ሶል ውስጥ ከሚገኙ ተቀናቃኝ ወገኖች ዘንድ ተቃውሞን መቀስቀሱ ተሰማ። ሁለቱ አገሮች በመሰረቱ ታሪካዊ የሆነ ልዩነት እንዳላቸው የሚታወቅ ሲሆን ይህ ስምምነት ታዲያ የቀድሞዋን ቅኝ ተገዢ ኮሪያንና የቀድሞዋን ቅኝ ገዢ የጃፓንን ግንኙነት ያጠናክር ስለመሆኑ ግልጽ አይደለም። በአሁኑ ወቅት በሙስና ከሚጠረጠሩ ሰዎች ጋር መገናኘታቸው የሚነገረው ፕሬዚዳንቷ ፓርክ ጉዌን ሃይ በስልጣን ለመቆየት ከፍተኛ ትግል ውስጥ መሆናቸው ይታወቃል። ከተሳካላቸው ቀሪ ዘመናቸውን የናሙና መሪ ከመሆን ያለፈ ሚና አይኖራቸውም ይላሉ ተንታኞች። ሁለቱ አገሮች ባደረጉት አጠቃላይ የደህንነትና ወታደራዊ መረጃ ስምምነት መሰረት ሶልና ቶኪዮ ስለ ሰሜን ኮሪያ አንዳንድ ምስጢራዊ መረጃዎችን ሊቀባበሉ ይችላሉ።
ማዕከላዊ ሰሜን ኢራቅ ውስጥ ዛሬ አርብ በደረሰ የባቡር ግጭት አደጋ ቢያንስ 31 ሰዎች ሞተው የመቁሰል አደጋ የደረሰባቸው ሌሎች ከሰባ በላይ የሚሆኑ ወደ ሆስፒታል ተወስደዋል። አደጋው የደረሰው ሁለት ባቡሮች በመጋጨታቸው ሲሆን የኢራን መንግስታዊ ቴሌቪዥን እንደዘገበው የአስቸኳይ ጊዜ ሰራተኞች ከአደጋው በሕይወት የተረፉትን ሰዎች እየፈለጉ ነው። በኢራን ዋና ከተማ ቴህራንና በሌላኛይቱ ሁለተኛ ትልቅ ከተማ ማሽሃባድ መካከል ባለው መስመር ላይ የደረሰው ይህ አደጋ አንደኛው የመንገደኞች ባቡር ከሌላው ፈጣን ወይም ኤክስፕረስ ባቡር ጋር በመጋጨታቸው ነው። የክፍለ ሀገሩ ገዢ መሐመድ ሬዛ ኻባዝ ለመንግስታዊው ቴሌቪዥን ሲናገሩ የሟቾቹ ቁጥር ከፍ ሊል እንደሚችል፣ የአደጋው ትክክለኛ መንስኤም እየተጣራ መሆኑን አመልክተዋል። ኢራን በየዓመቱ በአማካይ 17,000 የትራፊክ አደጋዎችን ሪፖርት እንደምታደርግ አሶሺየትድ ፕሬስ የሚባለው የዜና አውታር ዘግቧል።
ምስራቃዊ አፍጋኒስታን ውስጥ በሚገኘው ማንግራሃር ክፍለ ሀገር ዛሬ አርብ በደረሰ ፍንዳታ በትንሹ 5 ሰዎች መገደላቸውን የአፍጋኒስታን ባለሥልጣናት ገለጡ። የአካባቢው ባለሥልጣናት ለአሜሪካ ድምፅ ራዲዮ እንደገለጡት አደጋው ሊደርስ የቻለው የሙከራ የፈንጂ ከሚደረግበት መሳሪያ ላይ ነው። የክፍለ ሀገሩ ዋና ከተማ በሆኑት ጃላላባድ ውስጥ በደረሰው በዚህ ፍንዳታ 2 የፖሊስ አባላትና የተወሰኑ ሕፃናት የአደጋው ሰለባዎች እንደሆኑም ተናግረዋል። የክፍለ ሀገሩ አስተዳደር ቃል አቀባይ አታሁላህ ኮጂያኒ እንደተናገሩት አገረ ገዢው ጉላብ ማንጋል ጉዳዩን በከፍተኛ ደረጃ የያዙት ከመሆኑም በላይ ምርመራም እየተካሄደ ነው። እስካሁን ለአደጋው ተጠያቂ ነኝ ወይም ኃላፊነት አወስጃለሁ የሚል ወገን አልተሰማም።
በመጨረሻም አዲሱ፣ ትናንትና እኔ እናንተ ታንክስ ጊቪንግን ቢሮ ውስጥ እያከበርን ሳለን፣ የምስጋና ቀን ማለት ነው፣ አሜሪካውያን ደግሞ በየቤታቸው እናንተ ስቱዲዮ ነን ማለት ነው፣ በምሳውም በተርኪውም ፌሽታ ሲያደርጉ ውለው ነበረ። ምሽት ላይ ደግሞ ያው እንደተለመደው ብላክ ፍራይዴ ወይም ደግሞ ጥቁር እሁድ እየተባለ የሚጠራው ይቅርታ፣ ጥቁር እሁድ ማለት ነው። ለምን ጥቁር እንደሚሉት ግን
ጥቁር አርብ
እየተባለ የሚጠራ ነው። ዛሬ ማለት ነው ይሄ የሚውለው እና ከፍተኛ ቅናሽ የሚደረግበት እለት ነው ይሄ በየሱቁ ላይ።
አዎ፣ ቅናሽ በማድረግ የሚታወቀው ኬማርክ ትናንትና ሁኑ ነበር ከማለዳ 12 ሰዓት ጀምሮ በሩን ክፍት ያደረገው። ሌሎቹም እንደነ ጄሲፔኒ፣ ቤስት ባይ፣ ታርጌት ወይም ታርጂ የሚባሉ ቀኑን ሙሉ ክፍት ሆነው ነው ያሉት።
እንደነ ሜሲስ አይነት በተለይ የኒውዮርኩ ደግሞ እጅግ ግዙፉ ሜሲስ ነው በዓለም ላይ እና ወደ 16,000 ሰዎች ተሰልፈው እንደነበረ ነው የተገለጸው። 16,000 ገበያተኛ አንድ ሱቅ ደጅ ላይ
ከማታ እና በየዓመቱ ሐሙስ ከሚውለው የምስጋና ቀን ወይም ታንክስ ጊቪንግ ማግስት ያለው የዛሬው አርብ ብላክ ፍራይዴ ይባላል። ቅናሽ በገፍ ነው። ሱቆች ሁሉ ገበያ አዳራሻቸውን ከፍተው የሚቆዩበት ነው እና ፈረንጆቹ ይህንን ብላክ ፍራይዴ ክሬዚ ይሉታል። ያበደ
ነቃ ያረገው ማለት ነው። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 11835 በ12040 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 16 2009 ምሽት ፕሮግራም ነው።
የሙዚቃ አቀናባሪው ሙሉጌታ አባተ በ50 ዓመት ዕድሜው አርፏል።
ሰማኒዎች ውስጥ ነበሩ ደግሞ አዳዲስ ልጆች የወጡት። የነዛን ሁሉ ስራዎች እንግዲህ ሙሉ ለሙሉ የነባሮችንም የነዛንም የኦሮምኛ ዘፈኖችንም ያኔ በጎልቶ የወጡበት ጊዜ ነበርና ልክ ከባንድ ሲስተም ወደ ዋን ማን ባንድ የሄደው በሙሉጌታ ነው።
ለበርካታ ዓመታት በሙዚቃ ስራ ከጎኑ ያልተለየው የሙዚቃ ግጥምና ዜማ ደራሲ ዘላለም መኩሪያ ስለ ሙሉጌታ ስራዎች ከተናገረው የወሰድነውን ነው የተሰማችሁት። ሌሎችም የሙያ አጋሮቹ ስለ ሙሉጌታ አባተ አጫውተውናል። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በደቡብ ምስራቅ እና በደቡብ ኢትዮጵያ በ60 ቀበሌዎች ውስጥ አስቸኳይ የውሃ አቅርቦት እንደሚያስፈልግ ተገልጧል። ቀደም ሲል በዜናው ላይ እንዳሰማ ነው። በእርዳታ ምግብ ተቀባይነት በአንደኛ ደረጃ በተያዙ ወረዳዎች ያለው የምግብ ስርጭት ከፍተኛ መሻሻል አሳይቷል ተብሏል። በሚቀጥሉት ወራት የተረጂዎች ቁጥር በግማሽ ያህል ሊቀንስ እንደሚችልም ተነግሯል። መለስካቸው አማ ዝርዝሩን ልኮልናል።
በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት በአጭር አጠራሩ ኦቻ በዚህ ሳምንት መጀመሪያ ላይ ይፋ ባደረገው ዘገባ በሶማሌ ክልል ዳይር በተሰኘው የዝናብ ወቅት በቂ ዝናብ ባለመጣሉ በ60 ቀበሌዎች ከፍተኛ የውሃ ችግር ተፈጥሯል ብሏል። የብሔራዊ አደጋ ቅነሳ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ለቪኦኤ በሰጡት ቃለ ምልልስ ደግሞ ቀበሌዎቹ ወይንም የውሃ እጥረት የተከሰተባቸው አካባቢዎች በሶማሌ ክልል ብቻ ሳይሆን በደቡብ ምስራቅና በደቡብ የኢትዮጵያ ክፍል በሚገኙ 28 ወረዳዎች የተበታተኑ ቀበሌዎች ናቸው። በእርሳቸው ቀጥተኛ አባባል እነዚህ ቀበሌዎች በሶማሌ ክልል ብቻ ሳይሆን በባሌ ቆላማ አካባቢዎች፣ በቦረና፣ በጉጂ ከዚያም ባለፈ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በደቡብ ኦሞ ዞን ወረዳዎች የተበታተኑ ናቸው። አቶ ምትኩ ካሳ ሁኔታውን በማብራራትም እየተሰራ ነው ያሉትንም ዘርዝረዋል።
ግልጽ ለማድረግ በሶማሌ ክልል አካባቢ ዳይር ተብሎ የሚታወቅ የዝናብ ወቅት አለ። ይህ ከጥቅምት እስከ ታህሳስ የሚዘንበው ነው። ወደ ኦሮሚያ ክልል ደቡብ ቦረናና ጉጂ ስንሄድ ደግሞ ሀገያ ተብሎ የሚታወቀው። ስለዚህ እነዚህ ሁለት በሁለቱ አካባቢዎች ያለው የዝናብ ወቅት አንደኛ በአገባብ ሁለተኛ በመጠን ሶስተኛ በስርጭት ያልተስተካከለ ነው የሆነው። በዚህ መነሻነት የውሃ አቅርቦትና የእንስሳት መኖ አቅርቦት ችግር አለ። ያ ስላለ ይህንን ችግር በመፍታት ረገድ የኦሮሚያ ክልልም ወደ 35 ሚሊዮን ብር በመመደብ እንቅስቃሴ እያደረገ ነው ያለው። 15 ሚሊዮን ብር ለእንስሳት መኖ፣ 20 ሚሊዮን ብር ደግሞ ለውሃ አቅርቦት። ወደ ሶማሌ ክልል ደግሞ ስለመጣ ከወረዳ ጀምሮ የውሃ ወተር ትራኪንግ ስራ እየሰሩ ነው ያሉት በአሁን ሰዓት ማለት ነው። የክልል መንግስትም ኢንቮልቭ አርጎ ምላሽ እየሰጠ ነው ያለው።
አቶ ምትኩ ካሳክለውም ችግሩ ቀላል እንዳልሆነና ያለው ስራም ሰፊ እንደሆነ ከወዲሁ አስገንዝበዋል።
ስለዚህ አሁን በቀደም ብለን ባነሳናቸው የአርብቶ አደር አካባቢዎች ያለው ስራ ግን ትልቅ ትኩረት የሚሻ ነው። ምክንያቱም ቀጣይ ዝናብ የሚያገኙት መጋቢት ወር ላይ ነው። ሶማሌ ክልል ላይ ጎኖ የሚባለው ቦረና ነጉጅ አካባቢ ገና ተብሎ የሚጠራው ዝናብ መጋቢት ላይ ስለመዝነብ ስለሚጀምርና ቀጣይ ሶስት ደረቅ ወራት ስላሉ ትልቅ ትኩረት የሚፈልግ ይሆናል በየአስተዳደር እርከኑ እና ስለዚህ አደጋውን ለመቀልበስ ሰፊ ስራዎች ናቸው መስራት የሚገባቸው። ያ ተጀምሯል ግን ጠናክሮ መቀጠል ይኖርበታል።
በዚህ ሳምንት መጀመሪያ ቀናት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ያወጣው ዘገባ እንደገለጸው ባለፈው ነሐሴ ወር የእርዳታ ምግብ በማሰራጨት ረገድ ተግባራዊ በተደረገው ቅደም ተከተል አሰራር ከፍተኛ ለውጥ አስገኝቷል ብለዋል። በአሰረጫጨቱ ቅደም ተከተል በአንደኛ ደረጃ ተይዘው ከነበሩት 22 ወረዳዎች እስካለፈው ጥቅምት ወር ድረስ ወደ 10 ወረዳዎች መቀነሳቸው ታውቋል። ኮሚሽነር ምትኩ ካሳ ለቪኦኤ እንደገለጹትም በአጠቃላይ የምግብ እርዳታ ጠባቂው ቁጥር ከግማሽ ባላነሰ መጠን ሊቀንስ ይችላል ብለዋል።
ስለዚህ አሁን ባለው ግምት የግምት ነው ሊሆን ይችላል ተብሎ የሚታሰበው ቁጥሩ ይቀንሳል፣ 50% ይቀንሳል። 5 ሚሊዮን ቤት ነው ሊወድቅ የሚችለው። ለዚህ መነሻ ምንድን ነው ከተባለ ከፍተኛ ህዝብ ጥግግት ያለባቸው አካባቢዎች ደጋና ወይና ደጋማ አካባቢዎቻችን ናቸው። ደጋና ወይና ደጋማ አካባቢዎች ደግሞ የክረምት ዝናቡ በአገባብም በመጠንም በስርጭትም በአወጣጥም የተስተካከለ ስለሆነ ትልቅ ቁጥር ቅነሳ እዛ ነው የሚኖረው። ያ በመኖሩ ምክንያት ግማሽ በግማሽ ይቀንሳል። ለዚህ 5 ሚሊዮን ቤት ነው የምንጠብቀው።
ኮሚሽነር ምትኩ ካሳ የአገሪቱን ለአደጋ ተጋላጭነት ለመቀነስ እየተሰራ ነው ያሉትን ስራ በሌላ ዝግጅት ይዘን ለመቅረብ እንሞክራለን። ከወቅቱ ጉዳዮች ጋር በተያያዘ ግን ብሔራዊ ሜቴሮሎጂ ኤጀንሲ ወቅቱን ያልጠበቀ ዝናብም ሆነ ውርጭ በምርት ላይ ሊያስከትል የሚችለውን አሉታዊ ተጽዕኖ እየገለጸ አርሶ አደሩ የምህር ምርቱን በጊዜ እንዲሰበስብ ማሳሰቢያ እየሰጠ ይገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በተያያዘ ዜና የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ከአራት ቀናት በፊት ዳር 12 በኢትዮጵያ ስላለው የድርቅ ሁኔታ መግለጫ አውጥቷል። ቁልፍ ጉዳዮች ብሎ በዚህ መግለጫው የጠቀሰው በኢትዮጵያ በኤልኒኞ ምክንያት የተባባሰው ድርቅ፣ በበርካታ አካባቢዎች የጎርፍ አደጋ እንዲሁም የበሽታዎች መከሰት ከመሠረታዊ የህዝብ አገልግሎቶች መቋረጥ ጋር ተዳምሮ 10 ሚሊዮን በሚጠጋ ኢትዮጵያውያን ህይወት ላይ ጉዳት እያደረሰ ነው ብሏል። በእነዚህ በተለያዩ አካባቢዎች በተከሰቱ ችግሮች እስከ ያዝነው የአውሮፓውያን ዓመት ፍጻሜ አስቸኳይ እርዳታ ለማግኘት የተደረገው ጥረት እንዳልተሳካ የመንግስታቱ ድርጅት የሰብአዊ ጉዳዮች መርሃ ግብር ይጠቅስና ከእነዚህ አስቸኳይ እርዳታ ከሚያስፈልጋቸው ዋና ዋና የተባሉ ችግሮች መካከል የምግብ እጥረት፣ የተቅማጥና የከብቶች ጤና አገልግሎት ተጠቅሰዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያን አየር ክልል በመጣሳቸው በቁጥጥር ስር ውለው የነበሩት 20 አውሮፕላኖችና አብራሪዎቻቸው በመንግሥት ውሳኔ ጉዟቸው እንዲቀጥሉ መደረጉን የሲቪል አቪዬሽን ባለሥልጣን አስታውቋል። አብራሪዎቹ ጋምቤላ የደረሱት ክልከላ በይፋ ከተነገራቸው በኋላ መሆኑን የባለሥልጣኑ ዳይሬክተር ጄኔራል ኮሎኔል ወሰንየለህ ሁነኛው ለአሜሪካ ድምፅ ገልጠዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም አብራሪዎቹ ጉዞአቸውን መቀጠላቸውን አረጋግጧል። የኢትዮጵያ ሲቪል አቪዬሽን ባለሥልጣን ዲሬክተር ጄኔራል የሆኑትን ኮሎኔል ወሰንየለህ ሁነኛውን ያነጋግረው እስክንድር ፍሬው ነው። ተከታዩን ልኮልናል።
ካለፈው ማክሰኞ እስከ ዛሬ ጋምቤላ ውስጥ ምርመራ ሲደረግባቸው የነበሩት የ20 አውሮፕላኖች አብራሪዎች መሆናቸውን የኢትዮጵያ ሲቪል አቪዬሽን ባለሥልጣን ጠቁሟል። ከአሜሪካ፣ ከብሪታንያና ከሌሎችም ሀገራት የመጡ መሆናቸውም ተጠቅሷል። አብራሪዎቹ በ20ኛው መቶ ክፍለ ዘመን መጀመሪያ የተሰሩ አውሮፕላኖችን ይዘው 10 አገራትን በ35 ቀናት ውስጥ የማቋረጥ የአየር ላይ ትዕይንት ላይ ነበሩ። ጋምቤላ የደረሱትም የዚሁ ትዕይንት አካል በሆነ በረራ ነው። የኢትዮጵያ ባለስልጣናት ደግሞ አብራሪዎቹ ወደ ግዛታችን የገቡት ያለ ፈቃድና ዓለም አቀፍ የሲቪል አቪዬሽን ህግጋትን በመጣስ ነው ባይ ናቸው። ይህም ሆኖ አብራሪዎቹ ዛሬ በመንግስት ውሳኔ መለቀቃቸውንና ጉዟቸውን መቀጠላቸውን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ጄኔራል ኮሎኔል ወሰኔለ ሁነኛው ተናግረዋል። አብራሪዎቹ ጋምቤላ የደረሱት ግን ያንን ማድረግ እንደማይችሉ ከተነገራቸው በኋላ ነው ብለዋል። ኮሎኔል ወሰኔለ ለአሜሪካ ድምጽ ሲያብራሩ
ዓለም አቀፍ ሲቪል አቪዬሽን ህግጋትም መሰረት ማንኛውም አይሮፕላን የአንድን ሀገር የአየር ክልል አቋርጦ ሲገባ ፈቃድ ሳይዝ ሊያቋርጥ አይችልም። እንግዲህ የግሩፕ ያው ይህን የሚያስተባብረው አካል መሰለኝ ጥያቄ አቅርቦ ነበር። ጥያቄውን ግልጽ አድርገው አላማው ወዴት ነው የምትሄዱት? ሁለተኛ እኛ ሀገር ከውጭ የሚመጡ እንደዚህ አይነት አይሮፕላኖች ዓለም አቀፍ ኤርፖርት ላይ ማረፍ የሚገባቸው እና አዲስ አበባ ኤርፖርት ብቻ ማረፍ እንደሚችሉ፣ ቀጥታ ከአዲስ አበባ ወደ ጋምቤላ መሄድ እንደሚችሉ እና በዚህ መሰረት ጥያቄውን አስተካክለው እንዲያቀርቡ ነበረ።
እነሱ በቀጥታ ጋምቤላ ለማረፍ ነው ጥያቄ ያቀረቡ።
አዎ። እና ይሄ የማይቻል መሆኑን በተደጋጋሚ ነግረናቸዋል። አንዴ ሁለቴ አይደለም፣ ብዙ ጊዜ ተደጋጋሚ ነግረናቸዋል። እኛ እንደውም ጥያቄውን አስተካክለው ያቀርባሉ ስንል እነሱ ኤርስፔሱን አቋርጠው ሲገቡ ያዋየ ናቸው። ያው በጥሩ ሁኔታ ያው የሲቪል አይሮፕላን መሆናቸውም ስለታወቀ ምንም ብዙም ያና ለዓለም አቀፍ ሕጉም መጣስ ካልሆነ በስተቀር የሚያደርሱ ጉዳት ስለሌለ እንዲያርፉ ጋምቤላ አድርገናል። እዛም ለምን ህጉን ጥሰው እንደመጡ ምርመራ የሚመለከተው አካል አድርጓል። በመጨረሻም በመንግስት ውሳኔ ዛሬ ሄደዋል። ወደሚሄዱበት አገር ተሸኝተዋል። ለምርመራ የሚያስፈልገውን ጊዜ ያህል እዚህ ቆይተዋል። ከማክሰኞ ጀምሮ እስከ ዛሬ ድረስ ያው መንግስት ፋይናሊ ወስኖ እንዲሄዱ ተወስኖ ሄደዋል።
እዚህ ውሳኔ ላይ እንዴት ተደረሰ?
በእርግጥ እኔ ውሳኔው አካል ሆኜ አልሰራሁም፣ ሌላው አካል ነው የወሰነው። በምን መልኩ እንደወሰኑ እርግጠኛ ሆኜ መናገር አልችልም። ነገር ግን እስከሚገባኝ የራሴ ግምት የምወስደው ያው የተለየ ጉዳት አላደረሱም የሚል እምነት ያለ ይመስለኛል። ከዛም በተረፈ ዓለም አቀፍ ሕግ መጣሳቸው ምንም ግልጽ ነው ለማንም ለአቪዬሽን ውስጥ ለሚሰራ ሰው ለሚሰራ አካል ግልጽ ነው። ነገር ግን ለምን እንዴት መንግስት እንደወሰነ እንግዲህ ያለውን ሁኔታ በደንብ መርምሮ ይመስለኛል የሚመለከተው አካል ወስኗል።
እስኪ ዘርዘር አድርገው ከስንት ሀገራት የተውጣጡ ስንት አብራሪዎች ነበሩ ጋምቤላ ላይ ያረፉት እዚህ የቆዩት?
የኛውን ሪፖርት ገና አልደረሰኝም ስንት ናቸው። ሪፖርቱም የምርመራው ሪፖርት እኛ ጋር አልመጣ ገና ተጠናክሮ የሚቀርብ ነው። 20 አይሮፕላን መሆናቸውን ብቻ ነው በእርግጠኝነት የማውቀው። ከዚህ ሄደ የኛ አባል አለ እንግዲህ ሪፖርቱን ሲያቀርብ ነው ያው ዛሬ እንዳየኸው የኛ ስቴክሆልደር ስብሰባ ላይ ነው ዛሬ ዋል ነው። ምርመራው የተጠናቀቀው ማታ ነው። ወደ ቢሮ የገባሁትም አሁን ነው። አሁን ስገባ ነው አንተም የመጣኸው።
በኢትዮጵያ ውስጥ አሁን ተግባራዊ እየተደረገ ያለው ያስቸኳይ ጊዜ አዋጅ የወሰናቸው ቦታዎች አሉ። ከጸጥታ አንጻር የተከለሉ ቦታዎች አሉ። ከዚህ ኪሎ ሜትር ርቀት ውጪ ከዚህ ሰዓት በኋላ መንቀሳቀስ አይቻልም የሚሉ ከዚህም አንጻር ታይተዋል። አሁን የእነዚህ አውሮፕላኖች ወደ ኢትዮጵያ ግዛት መግባት እንግዲህ በድንበር በኩል ነው ገቡ ያሉኝ፣ ጋምቤላ ነው ያረፉትም እና ከሱ ጋር እንዴት ነው የሚገናኘው ይሄ?
በምንም መልኩ ከሱ ጋር የሚገናኝ ነገር የለ። ይሄ በማንኛውም ወቅት በየትኛውም ጊዜ ዓለም አቀፍ ሲቪል አቪዬሽን ያወጣው ኮንቬንሽን ወይም የተስማማንበት ኮንቬንሽን እና ሀገሮች የተስማሙበት ኮንቬንሽን አስፈቅዶ መግባት እንዳለበት ይታወቃል። ካላስፈቀደ ጥሷል ሕግ ማለት ነው። ስለዚህ ከዚህ ከአስቸኳይ አዋጁ ምንም የሚገናኝ ነገር የለውም። ይሄ ቢኖርም ባይኖርም ይሄንኑ ነገር ነው የምናደርገው እና ምንም ግንኙነት የለውም።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የአብራሪዎቹን መለቀቅና ጉዞ መቀጠል አረጋግጧል። ጉዟቸውን መቀጠላቸውን ተረድተናል ነው ያለው ኤምባሲው ለአሜሪካ ድምፅ በላከው አጠር ያለ መግለጫ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ተከታዩ ዘገባ ወደ ሶማሊያ ይወስደናል። የሶማሊያ የፓርላማና ፕሬዚደንታዊ ምርጫ ሂደት መጠነ ሰፊ የሙስና አድራጎት እየተፈጸመበት ነው የሚሉ ውንጀላዎች እየተሰሙ ነው። በጉዳዩ ዙሪያ ምርመራ ሊከፈት በመሆኑም በሚቀጥለው ሳምንት አዲስ ፕሬዚደንት ተመርጦ መጠናቀቅ ያለበት ሂደት መጓተቱ አይቀርም ይባላል። ጄምስ በቲ ያጠናቀረውን ዘገባ ቆንጅታ ታቀርበዋለች።
የሶማሊያን የምርጫ ሂደት ለወረሱት በርካታ ችግሮች ምክንያቱ ሙስናው ነው ይላሉ አንድ የቀድሞ የሀገሪቱ የምክር ቤት አባል። ቢሻር ኢጋዝ ኢብራሂም እንደሚሉት አብዛኛው ሙስና የሚፈጸመው የተወካይ ምርጫ ሂደት ላይ በክልላዊ የምርጫ ኮሚሽኖች ነው። በጁባላንድ የምርጫ ኮሚሽኑ ገንዘብ ተቀብሎ ሲያበቃ የሚፈልገውን የወረዳ ተመራጭ ያስተካክልለታል፣ የጸጥታ ኃይሎችንም ያለ አግባብ ይጠቀምባቸዋል ብለዋል።
Most corruption it is coming from the electoral commission local state of Jubaland state like
አብዛኛው የሙስና ተግባር የሚፈጸመው ጁባላንድ ውስጥ ነው። ለሚፈልጉት እጩ 20,000 30,000 ዶላር አምጣ ብለው ይቀበሉና ያን እጩ ይመርጡታል። እኔ ለምሳሌ በእጩነት ቀርቤያለሁ፣ የቀድሞ የፓርላማ አባል ነኝ። ግን ሌላው እጩ 30,000 ዶላር ለጁባላንድ ምርጫ ኮሚሽን ሊቀመንበር ስለሰጠ እርሱን መረጡት።
ሶማሊያ በአሁኑ ወቅት በክልሎች የምክር ቤት ተወካዮች ምርጫ በማካሄድ ላይ ናት። እነሱ ደግሞ ቀጣዩን የሀገሪቱን ፕሬዝዳንት ይመርጣሉ። አሁን ሁለት የሶማሊያ የምርጫ ተቆጣጣሪ አካላት በበርካታ የሀገሪቱ ክልሎች እየተፈጸመ ነው የተባለውን የማጭበርበር ድርጊት አስመልክቶ ምርመራ እንከፍታለን ሲሉ ትናንት አስታውቀዋል። የክልል ልዑካንና እጩዎች መዝገብ ላይ የማጭበርበር ድርጊት ተፈጽሟል፣ የመንግስት የጸጥታ ኃይሎች ለአንዳንድ እጩ ተወዳዳሪዎች እንዲያዳሉ እየተደረገ ነው የሚሉ እና ሌሎችም ወንጀላዎች ናቸው የሚሰሙት። የሀገሪቱ የቀድሞ የምክር ቤት አባል ኡጋስ ኢብራሂም በተባሉት የምርጫ ሂደት መዛባት ተግባራት ላይ የሚካሄደው ምርመራ ለዘንድሮ ህዳር 30 ማለትም በሚቀጥለው ሳምንት መከናወን ያለበትን የአዲስ ፕሬዝደንት መረጣ ሳያዘገየው አይቀርም ብለዋል።
They are coming to Mogadishu and then they elected to the president. And they look in money because of grassroots.
ልዑካኑ ከየክልሉ ወደ ሞቃዲሾ የመጡ ፕሬዝዳንቱን ይመርጣሉ። ነገር ግን ከየክልሉ የመጡት በሙስና በገንዘብ ስለሆነ ሞቃዲሾም ላይ በገንዘብ ነው የሚሰሩት። ለዚህ ነው ምርጫው የተዛባ የሚሆነው።
የአሜሪካ ድምጽ የሶማሊኛ ቋንቋ አገልግሎት ያነጋገራቸው አንድ የመንግስት ዋና ኦዲተር ዶክተር ኑህ ፋራ በተጠቀሱት የምርጫ ሂደት ማዛባት ተግባራት ዙሪያ ባደረጉት ክትትል የተወካይ ድምጽን በገንዘብ መግዛት እና እጩዎችን ማስፈራራትን የመሳሰለ ተግባር እየተፈጸመ መሆኑን ደርሰንበታል ብለዋል።
ወደ ቀጣዩ የትንታኔ ርዕስ እናልፋለን። በሴቶችና በልጃገረዶች ላይ የሚካሄደውን የሁከትና የአመጻ አድራጎት ለመዋጋት የ16 ቀናት ዘመቻ ዛሬ በይፋ ተጀምሯል። ዚምባብዌ ውስጥ የሚካሄደው ዘመቻ አስተባባሪዎች ይበልጥ ያተኮሩት የሀገሪቱ ህገ መንግስታዊ ፍርድ ቤት ህገ ወጥ አድራጎት እንደሆነ በዚህ ዓመት በደነገገውና አሁንም ተስፋፍቶ በሚታየው ለአካለ መጠን ባላደረሱ ልጆች መካከል እንዲፈጸም በሚደረገው ዘመቻ ላይ መሆኑ ተገልጧል። ሴባስቲያን ሞፉ ከሐራሬ የላከው ዘገባ አለ፣ ሰሎሞን ክፍሌ ያቀርባል።
በያዝነው ሳምንት የወጣ ስታቲስቲክስ ዘንድሮ ብቻ 5,000 የሚሆኑ የዚምባብዌ ሕፃናት ካለዕድሜ ጋብቻ ጋር በተያያዘ ምክንያት ትምህርት አቋርጠዋል ይላል። ይህም ልጆቹ በትምህርት እንዲገፉ የሚፈልጉትን የዓለሙን ድርጅት ባለሥልጣናትና ያለ ዕድሜ ጋብቻውን ለማስቀረት የሚታገሉ ወገኖችን ክፉኛ አሳስቧል። በዚምባብዌ የልጃገረዶችን መብት ለማስከበር የሚሠራው መንግሥታዊ ያልሆነው ድርጅት ባልደረባ ዚቫይ ማካንዳ በዛሬው ዕለት ሲናገሩ የአሃዙ አስደንጋጭነት ድርጅታቸው ትኩረቱን ወደ ሌላ አቅጣጫ እንዲያዞር ማስገደዱን አስረድተዋል።
We are specializing on the topic what stresses girls out so that we manage and see what's the root.
እኛ በዚህ ጉዳይ ላይ የምንሰራ ሰዎች ልጃገረዶችን ከትምህርት ቤት እንዲርቁ ያስገደደው ምንድነው በሚለው ጥያቄ ላይ እንድናተኩር አድርጎናል። ምክንያቱም ያለ እድሜ ጋብቻ ስሮ መሰረቱ ምን እንደሆነ ተረድተን መፍትሄ ለመሻት ይረዳናልና ልጃገረዶቹ ተማሪዎች ያለ እድሜያቸው የሚያገቡበት ምክንያት ከድህነት፣ ከባህል ተጽዕኖ ወይም በቤተሰቦቻቸው በሚደርስባቸው ጥቃት በተለይ በወላጅ አባት ወይም እናት ማደግ አለመቻቻል መሆኑን ሊያነሱ ይችላሉ። በእነዚህና ሌሎች ምክንያቶች ሊሆን ይችላል እንግዲህ ሴት ልጆችን አብርሮ ላለ እድሜ ጋብቻ የሚዳርገው።
ዚምባብዌ ገርልስ ሌጋሲ የተሰኘው ኤንጂኦ መንግስታዊ ያልሆነ ድርጅት ማለት ነው፣ በዛሬው ዕለት ያለ ዕድሜ ጋብቻን ለማስቀረት ከመንግሥቱ ጋር ተገናኝተው ከተወያዩ ዓለም አቀፍ የመብቶች ጥበቃ ተከራካሪ ቡድኖች አንዱ ነው። የሚያሳዝነው ደግሞ ይህ የዛሬው ስብሰባ የተካሄደው የሀገሪቱ ሕገ መንግሥታዊ ፍርድ ቤት ዕድሜዋ ከ18 ዓመት በታች የሆነችን ሴት ልጅ ማግባት ሕገ ወጥ ነው ሲል ከበየነ በኋላም ድርጊቱ በቀጠለበት ወቅት ነው። ኩምቢራል ካህያ የዚምባብዌ ልጃገረዶችንና ሴቶችን ለሥልጣን ማብቃት የተባለው ድርጅት መሥራችና ዋና ዳይሬክተር በበኩላቸው ሲናገሩ ሕግ ማውጣቱ ብቻ ትርጉም የለውም ብለዋል።
በባህላችን መሰረት አንዲት ልጃገረድ እንድታገባ እንጠብቃለን። ሕገ መንግሥታዊ ፍርድ ቤቱም ጋብቻ ለመፈጸም 18 ዓመት መሆን አለበት ሲል መደንገጉ አስደስቶናል። እኛ አሁን ማረጋገጥ የምንፈልገው የሕጉን መሰረት ብቻ ሳይሆን ተግባራዊ መሆኑን ጭምር ነው። መንግሥት ከአሁን በኋላ ሲቪክ ድርጅቶችንና ሌሎች የማህበረሰብ ክፍሎችን በማነጋገር ሴቶች ልጆች ያለ ዕድሜ እንዲያገቡ ማስገደድ እንደሌለባቸው ማስረዳቱን መቀጠል አለበት።
በተባበሩት መንግስታት ድርጅት የሕዝቦች ፋንድና ፕላን ኢንተርናሽናል መሰረት ዚምባብዌ ያለ ዕድሜያቸው ሕፃናት ሴት ልጆች በብዛት ትዳር እንዲይዙ ከሚደረጉባቸው 4 ደቡባዊ አፍሪካ ሀገሮች አንዷ ናት። ሌሎቹ 3ቱ ማላዊ፣ ሞዛምቢክና ዛምቢያ ናቸው። በዚምባብዌ ዕድሜያቸው 18 ሳይሞላቸው ጋብቻ የሚፈጽሙ ሴት ልጆች ከአንድ ሦስተኛ በላይ ሲሆኑ ምክንያቶቻቸው ድህነት፣ የሃይማኖትና የባህል ተጽዕኖዎች ናቸው። የተባበሩት መንግሥታት ድርጅት ድርጊቱን የሰብአዊ መብቶች ጥሰት ነው ሲል ይኮንነዋል።
ከምሽቱ 3 ሰዓት ከ31 ደቂቃ ነው አዲስ አበባ ላይ። አሁን ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ዳር 16 ምሽት መደበኛ ስርጭት ነው እያደመጣችሁ ያላችሁት። አፍሪካ በጋዜጦች አዘጋጅና አቅራቢዋ አዳነች ፍስሐዬ ተከታዩ ዝግጅት ነው።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የሞሮኮ የፎስፌት ኩባንያ ኢትዮጵያ ውስጥ የ3.7 ቢሊዮን ዶላር የማዳበሪያ ፋብሪካ ለመመስረት ስምምነት ፈረመ። በቻይና አበዳሪነት ምስራቅ አፍሪቃን ለማገናኘት የሚሰራው የባቡር ሐዲድ መርብ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የፋይናንሻል ታይምስ ጋዜጣ ድረገጽ በዘገበው መሰረት ኦሲፒ በሚል አህጽሮት የሚታወቀው ፎስፌትን ወደ ውጭ በመላክ ከዓለም ግዙፉ የሆነው የሞሮኮ የፎስፌት ኩባንያ ኢትዮጵያ ውስጥ በ3.7 ቢሊዮን ዶላር የማዳበሪያ ኩባንያ ለመገንባት ስምምነት ፈርሟል። ኦሲፒ 95 ከመቶ የመንግሥት ይዞታ ሲሆን ከአፍሪቃ ትልቁ የሁለት በማደግ ላይ ያሉ ሀገሮች የጣምራ ባለቤትነት ያለው ኩባንያ እንደሚሆን ከዓለም ትልልቅ ከሚባሉት የማዳበሪያ ኩባንያዎች አንዱ እንዲፈጠር እንደሚያደርግ፣ 2.5 ሚሊዮን ቶኖች ማዳበሪያ በማምረት አቅም እንደሚጀምር የፋይናንሻል ታይምስ ጋዜጣ ድረገጽ ዘግቧል። እንደ አውሮፓ አቆጣጠር በ2022 ዓ.ም አጋማሽ ገደማ ከ6 ዓመታት በኋላ ማለት ነው ማዳበሪያ ማምረት ይጀምራል ተብሎ የሚጠበቀው ኩባንያ ለኢትዮጵያ የእርሻ ዘርፍ ትልቅ ለውጥ ያመጣል ይላል ዘገባው። ከሀገሪቱ አጠቃላይ ምርት 45 ከመቶ ወደ ውጭ ከሚላከው ሸቀጣሸቀጥ 90 ከመቶ ደግሞ ከእርሻ ዘርፍ የሚገኝ መሆኑን ዘገባው ጠቅሷል። የኢትዮጵያ ኢኮኖሚ ከዓለም በከፍተኛ ፍጥነት በማደግ ላይ ካሉት ኢኮኖሚዎች አንዱ ሲሆን በአሁኑ ወቅት ለእያንዳንዱ ሄክታር ስንዴ 57 ኪሎ ግራም፣ ለእያንዳንዱ ሄክታር በቆሎ ደግሞ 34 ኪሎ ግራም ማዳበሪያ ትጠቀማለች ይላል ኦሲፒ። አውሮፓ ግን ለተመሳሳይ አሃዝ 150 እና 250 ኪሎ ግራም ማዳበሪያ ነው የሚጠቀመው። የኢትዮጵያ የማዳበሪያ አጠቃቀም ዝቅተኛ የሆነው በከፊልም ቢሆን ሁሉም የሀገሪቱ ማዳበሪያ ከውጭ ሀገራት የሚገባ ስለሆነ ነው። አብዛኛውን የሀገሪቱ ኢኮኖሚን የሚቆጣጠረው የኢትዮጵያ መንግስትም የውጭ ምንዛሪ እጥረት አለበት ይላል ዘገባው። ግዙፉ የማዳበሪያ ኩባንያ የሚሰራው ድሬዳዋ ላይ ነው። በጅቡቲ ወደብ ደግሞ ከሞሮኮ የሚላከውን ፎስፈሪክ አሲድን ሊያስተናግድ የሚችል መሰረተ ልማት ይዘረጋል። ሁለቱ ወሳኝ ንጥረ ነገሮች ናይትሮጅንንና ፖታሽን ደግሞ ኢትዮጵያ ታቀርባለች። ኩባንያው በገለጸው መሰረት የመጀመሪያው ደረጃ የመዋለ ንዋይ ፍሰት 2.4 ቢሊዮን ዶላር ሲሆን 60 ከመቶ በብድር የተቀረው ገንዘብ ደግሞ ኢትዮጵያና ሞሮኮ በእኩል የሚያቀርቡት ይሆናል። ሁለተኛው ደረጃ የ1.3 ቢሊዮን ዶላር መዋለ ንዋይ ይጨመርበትና ከዘጠኝ ዓመታት በኋላ ፋብሪካው የሚያመርተው ማዳበሪያ መጠን 3.8 ሚሊዮን ቶኖች ይደርሳል። ሙስጣፋ ኤልዋፊ የተባሉት የኦሲፒ ማኔጂንግ ዳይሬክተር እጅግ ዘመናዊ የሆነው የኢንዱስትሪ ተቋም ኢትዮጵያ ማዳበሪያን በማምረት ረገድ ራስዋን እንድትችል ያደርጋል ማለታቸውን የፋይናንሻል ታይምስ ጋዜጣ ድረገጽ ዘግቧል። አናዶሉ የተባለው የቱርክ የዜና አገልግሎት ደግሞ የቱርክ መዋለ ንዋይ አፍሳሾች ኢትዮጵያ ውስጥ 10 ሺህ ለሚሆኑ ኢትዮጵያውያን የሥራ ዕድል እንደፈጠሩ፣ አጠቃላይ ካፒታሉ ወይም ወረቱ ደግሞ 3 ሚሊዮን ዶላር እንደደረሰ አንካራ ያሉት የኢትዮጵያ አምባሳደር አያሌው ጎበዜ በያዝነው ሳምንት እንደገለጹ ጠቁሟል። ኢትዮጵያና ቱርክ የረጅም ጊዜ የሰረጸ ግንኙነት እንዳላቸው አምባሳደር አያሌው ጎበዜ በያዝነው ሳምንት አንካራ ሆነው ሲናገሩ እንደ አውሮፓ አቆጣጠር በ1996 ዓመተ ምህረት የቱርክ ኦቶማን ኢምፓየር በሱልጣን አብዱል ሐሚድ ሁለተኛው ትገዛ ከነበረችበት፣ ዳግማዊ ምኒልክ ደግሞ ኢትዮጵያን ይገዙ ከነበሩበት ጊዜ አንስቶ የነበረ መሆኑን እንዳስረዱ ዘገባው ጠቁሟል። የመጀመሪያው የቱርክ ቆንስላ ኢትዮጵያ ውስጥ የተከፈተው እንደ አውሮፓ አቆጣጠር በ1912 ዓ ም እንደሆነ አምባሳደሩ አክለዋል። እንደ አውሮፓ አቆጣጠር በ1926 ዓ ም የቱርክ ኤምባሲ ኢትዮጵያ ውስጥ እንደተከፈተ፣ ከሰሃራ በመለስ ካሉት የአፍሪቃ ሀገሮች የመጀመሪያው የቱርክ ኤምባሲ እንደሆነም የኢትዮጵያው አምባሳደር እንደገለጹ አናዶሉ የዜና አገልግሎት አውስቷል። ከቱርክ ጋር የሚደረገው የንግድ ልውውጥ 400 ሚሊዮን ዶላር እንደደረሰ፣ ወደ ኢትዮጵያ ከሚገቡት የመዋለ ንዋይ ፍሰቶች ወደ ግማሽ የሚጠጉት ከቱርክ መሆናቸውን አምባሳደር አያሌው እንደገለጹ የቱርክ የዜና አገልግሎት አክሏል። ሲኤንኤን የዜና ስርጭት በቻይና እርዳታ አፍሪካ ውስጥ ለሚሰሩ ትልልቅ የባቡር ሀዲዶች ዘግቧል። ባለፈው ጥቅምት ወር ኢትዮጵያ ውስጥ የተከፈተው 4 ቢሊዮን ዶላር የወጣበት የ750 ኪሎ ሄርዝ ርቀት ያለው የባቡር ሀዲድ በየብስ የተከበበችውን ኢትዮጵያ ከጅቡቲ የባህር ጠረፍ ጋር ያገናኛል ይላል ጽሑፉ። ወጪውን በከፊል የሸፈኑትና የሰሩት የቻይና ኩባንያዎች እንደሆኑና በቅርብ ጊዜያት ከአጎራባች ሀገሮች ሱዳንና ኬንያ ጋር ሊያገናኝ እንደሚችል ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል። የአፍሪካ ሀገሮችን ከምስራቅ አፍሪካ ጋር ለማገናኘት ባለው ዕቅድ መሰረት እያበበ በመሄድ ላይ ያለው የባቡር ሀዲድ መስመሩ ከደቡብ ሱዳን፣ ከኡጋንዳ፣ ከሩዋንዳና ከቡሩንዲ ጋር እንዲገናኝ የማድረግ ዕቅድ እንዳለ ጽሑፉ ገልጿል። አዲሶቹ የባቡር ሀዲድ መስመሮች የምስራቅ አፍሪካ የባቡር ሀዲድ ማስተር ፕላን በሚለው የባቡር ዘርፍን ለማጠናከር በወጣው ዕቅድ መሰረት የሚዘረጉ ሲሆኑ የሚያስተዳድራቸው የምስራቅ አፍሪካ ማህበረሰብ ነው። ይሁንና የባቡር ሀዲድ ግንባታ ወጪ ቀላል ባለመሆኑ የአፍሪካ ሀገሮች ከቻይና ብዙ ገንዘብ ለመበደር እንደተገደዱ፣ እንደ አውሮፓ አቆጣጠር ከ2004 እስከ 2014 ዓ.ም በነበረው ጊዜ በ10 ዓመታት ውስጥ ማለት ነው የአፍሪካ ሀገሮች ከቻይና የተበደሩት ገንዘብ ወደ 10 ቢሊዮን ዶላር ተጠግቷል ይላል የሲኤንኤን ድረገጽ ጽሑፍ። ቻይና ለምን እንዲህ አይነት ከፍተኛ የመዋዕለ ንዋይ ፍሰት እንደምታደርግ ጽሑፉ ሲያብራራ እየተበራከቱ በመሄድ ላይ ያሉት የብረትና የህንፃ ሥራ ኢንዱስትሪዎቿ የውጭ ገበያ ለመፍጠርም እንደሚያመች የዓለም አቀፍ የፖለቲካ ኢኮኖሚ ፕሮፌሰር ደቦራ ብሮቲገም ገልጸዋል። በሌላ በኩል ግን ይህን ሁሉ ብድር የተበደሩት የአፍሪቃ ሀገሮች ዕዳውን ሙሉ በሙሉ ለመክፈል ይቻሉ አይችሉ ገና የሚታይ ጉዳይ እንደሆነ ፕሮፌሰሯ አመላክተዋል። ሀገሮች ትልቅ ህልም ቢኖራቸውም በእቅድ ደረጃ የተቀመጠው ሁሉ ይተገበራል ማለት እንዳልሆነም ጽሑፉ ያስገነዝባል። ዩናይትድ ስቴትስና ሌሎች የምዕራብ ሀገሮች በአፍሪቃ ዙሪያ የተወሰኑ የባቡር ሀዲድ መስመሮችን ለመስራትና መዋለ ንዋይ ለመዘርጋት የሚያስችል ገንዘብ አበድረዋል። ይሁንና የቻይናን ያህል መዋለ ንዋይ የማፍሰስ ፍላጎት የላቸውም። መንግስታቱ ያላቸውን በመጠበቅ እንኳን ብዙም ስኬት አላገኙም እንደሚሉ ፕሮፌሰር ብራትገን መግለጻቸውን የሲኤንኤን ዘገባ ጠቅሷል። ቻይና አፍሪካ ውስጥ የባቡር ሐዲዶችን ብቻ ሳይሆን ግድቦችን፣ ህንፃዎችንና ድልድዮችን በአፍሪካ ዙሪያ ትገነባለች። ከቅርብ ዓመታት ወዲህ በአፍሪካ ሀገሮችና በቻይና መካከል የሚደረጉት የንግድና የሽርክና ውሎች እየጨመሩ ሄደዋል። አፍሪካ ያሉት የቻይና ኩባንያዎች በዓመት በ50 ቢሊዮን ዶላር የሚገመት የህንፃ ግንባታ ስራ እንደሚያካሂዱ ፕሮቲገም ገልጸዋል። ያም ሲባል ግን የቻይናን እቅዶች የሚነቅፉም አልታጡም። የቻይና ኩባንያዎች ዲሞክራሲያዊ ካልሆኑ መንግስታት ጋር ይሰራሉ። የአካባቢው ሰራተኞችን ከመቅጠር ይልቅ የራሳቸውን ሰራተኞች ይዘው ይሄዳሉ በማለት ሲነቅፉ ቆይተዋል ሲል የሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ሰሎሞን አባተ የሚያዘጋጀው ይሆናል።
በኢንዱስትሪ የገፉት የቡድን ሀያዎቹ ሀገሮች ባለፈው ዓመት ፓሪስ ላይ የፈረሙት ስምምነት የሚያዘውን ግዴታ ለመወጣት የሚያስችሉ እርምጃዎችን ሳይወስዱ መቅረታቸውን የጠቀሰ ሰሞኑን የወጣ ሪፖርት ወቅሷል። በዚያ ላይ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምረጡኝ ቅስቀሳቸው ወቅት ይዘቱ እንደነበረው ከፓሪስ ስምምነት የሚወጡ ከሆነ በካይ ጋዞችን ወደ ከባቢው አየር መልቀቅ ለመቀነስ የሚደረገውን ጥረትና እየታየ ያለውን መነቃቃት ሊያስተጓጉልና ሊቀለብሰው ይችላል ሲሉ የአየር ንብረት ጉዳይ ተመራማሪዎች ስጋታቸውን እያሰሙ ነው። የስምምነቱ ፈራሚ ከሆኑትና ግንባር ቀደም በካይ ከሚባሉት ሀገሮች መካከል ዩናይትድ ስቴትስ፣ አርጀንቲና፣ አውስትራሊያ፣ ካናዳ፣ ሳዑዲ አረቢያና ቱርክ በቅነሳው የሚጠበቅባቸውን ልክ ለመምታት የሚያስችሏቸውን ሕግጋት ሳያወጡ መቅረታቸውን በለንደን የምጣኔ ሀብት ጥናት ትምህርት ቤት የግራታም የአየር ንብረት ለውጥና የተፈጥሮ አካባቢ ምርምር ተቋም ባልደረባ ሳሙኤል ፍራንክ ሃውዘር ተናግረዋል።
Are there policy frameworks, are there laws, are there incentives that make emissions come down?
የፖሊሲ ማዕቀፎች አሉ፣ ህግጋት አሉ። የበካይ ጋዞቹን ልቀት ለመቆጣጠር ወይም ለመቀነስ የሚያስችሉ በቂ ማካካሻዎች ወይም ማማለያዎች አሉ። ለምሳሌ እኛ ዩናይትድ ስቴትስ ውስጥ የንጹህ ኃይል እቅድ አለን። ሆኖም የዘርፍ እቅድ እንጂ አጠቃላይ ወይም ሁሉን አቀፍ አይደለም። ሁሉንም ብከላዎች የሚመለከት ሀገር አቀፍ ግብ የለንም።
የአሁኑ የጥናት ሪፖርት የወጣው ሞሮኮ ማራኬሽ ውስጥ ሲካሄድ ከቆየው የዓለም የአየር ንብረት ጉባኤ ጎን ለጎን ባለፈው ሳምንት በተዘጋጀ መድረክ ላይ ነበር። ማራኬሽ ላይ ከዓለም ዙሪያ የተጠራሩት ልዑካን ሊሰሩ ያቀዱት ለፓሪሱ ስምምነት አፈጻጸም ዝርዝር ደንቦችን ለመነጋገር ነበር። የፓሪስ ስምምነት የዓለም የአየር ንብረት ለውጥን ፍጥነት ለመግታት እንዲቻል አጠቃላይ የአየር ሙቀት በኢንዱስትሪ አብዮት ዘመን ከነበረበት ከካቻምናው ምዕተ ዓመት ከ2 ዲግሪ ሴልሺየስ እንዳይበልጥ ለማድረግ ሊከናወኑ የሚገባቸውን ተግባራት ሁሉ መፈጸም ነው።
Paris Agreement has been ratified by 110 countries and it's a fragile compromise, so there's potential.
የፓሪስ ስምምነትን 110 ሀገሮች በየሀገሮቻቸው የሕዝብ ተወካዮች ሸንጎዎች እያጸደቁ የራሳቸው ሕግጋት አካል አድርገውታል። ስለዚህ በእነዚህ 110 ሀገሮች መካከል ሽኩቻ ሊነሳ የሚችልበት ጥንስስ አለ። ይሁን እንጂ የተረጋጋ ነው ሊባል የሚችል አዎንታዊ መነቃቃትና እንቅስቃሴም አለ። ሀገሮች ወደ የት አቅጣጫ መጓዝ እንዳለባቸው ያውቃሉ። ደግሞም ያ ጉዟቸው የራሳቸውን ጥቅም ሊያስጠብቅ በሚችል መንገድ መሆን እንዳለበትም ይገነዘባሉ።
ይህ የሚባለው አዎንታዊ መነቃቃትና እንቅስቃሴ ግን የፓሪሱን ውል በወገናቸው እንደሚቀዱ የዛቱት መጪው የአሜሪካ ፕሬዚደንት ዶናልድ ትራምፕ ስራቸውን ሲጀምሩ ሊቀዛቀዝ ይችል ይሆናል የሚል ስጋት የበረታ ነው። ከመላ ዓለም ማራኬሽ ላይ የተሰባሰቡት ልዑካን ዩናይትድ ስቴትስ ቁርጠኝነትና ቃሎቿን ጠብቃ እንድትቀጥል ጉትጎታ አሰምተዋል። የቦትስዋና ፕሬዚደንት ያንኻማ አንዱ ናቸው።
No current or incoming administrations should attempt to undo our collective will as people of the world.
ምድራችን የተሻለች ስፍራ እንድትሆን ለማድረግና ሕይወትም በላዩ ላይ እንዲቀጥል ዋስትና ለመስጠት የሚያስችለውን መከናወን ከነበረበት ጊዜ በእጅጉ ዘግይተን የገባንበትን የዓለማችን ሕዝቦች የጋራችን የሆነውን ፍቃዳችንን ለመበተን ማንኛውም ያሁኑም ሆነ መጪ አስተዳደሮች እንዲህች አድርገው መሞከር የለባቸውም።
በኦባማ አስተዳደር ዘመን ዩናይትድ ስቴትስ በአካባቢ ደህንነት ጥበቃ ትግል ውስጥ ርቃ መጓዟን የአየር ንብረት ጉዳይ ጠቢባን ይመሰክራሉ። በማራኬሹ ጉባኤ ላይ ተገኝተው የነበሩት የአሳቢ ሳይንቲስቶች ኅብረት ዋና የምጣኔ ሀብት ባለሙያ ራሄል ክሊተስ ከባልደረባዬ ሄንሪ ሪጅዌል ጋር ባለፈው ሳምንት በስካይፕ ተወያይተው ነበር።
የኦባማ አስተዳደር የበካይ ጋዞች ልቀቱ በ2005 ዓ ም ከነበረበት ደረጃ በ2050 ዓመተ ምህረት በ80% እንዲወርድ የሚያደርግ ግብ ትናንት በይፋ አውጥቷል። ይህ ግዙፍ እቅድ ነው። እስካሁን ከታዩ የዩናይትድ ስቴትስ እርምጃዎች ሁሉ እጅግ የገዘፈ ቢሆንም ሊሆን ከሚገባው ግን በብዙ ያነሰ ነው።
የፓሪሱን ስምምነት በፓርላማዋ አጽድቃ የራሷ ሕግ ለማድረግ እንግሊዝ እስካሁን ላለፈው ጊዜ የመጨረሻይቱ አገር ሆናለች። የአሜሪካ ወዳጅና አጋር የሆኑ ሀገሮች ዶናልድ ትራምፕ የሀገራቸውን ፊርማ ከውሉ ሰነድ ላይ እንዳይቀዱ ለማሳመን ብርቱ ጫና ለማድረግ ይጥራሉ የሚል ተስፋ ያላቸውም ብዙ ናቸው። ይህ በእንዲህ እንዳለ የአየር ንብረት ለውጥን ፍጥነት ያለዝባል፣ ይገታል በሚል እምነት የተፈረመው የፓሪስ ስምምነት በመጪው የአሜሪካ ፕሬዚደንት ዘመን አደጋ ላይ ይወድቃል የሚል የበረታ ስጋት ያላቸውን ሰዎች የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በመጠኑ ለማባበል ሞክረዋል። ጆን ኬሪ ባለፈው ሳምንት በ22ኛው የዓለም የአየር ንብረት ለውጥ ጉባኤ ላይ ባደረጉት ንግግር እዚህ ፊታችሁ ቆሜ የተመራጩ ፕሬዚደንታችን ፖሊሲዎች ምን ሊሆኑ እንደሚችሉ መላ እየመጣሁ መናገር አልችልም። ከመንግሥት አገልግሎት የሕይወት ዘመን ልምዴ እንደምረዳውና እንደማውቀው ግን ብዙ ጊዜ በምረጡኝ ዘመቻዎች ወቅት የሚባሉ ነገሮች ሁሉ ወደ ሥራው ሲገባ እንዳሉ አይዘልቁም፣ ለወጥ ሲሉ አይቻለሁ ብለዋል። ማራኬሽ ላይ ተሰብስበው የቆዩት ወደ 200 የሚጠጉ ሀገሮች ልዑካን ባለፉ 2 ሳምንታት ባደረጓቸው ንግግሮች ሁሉ ቀልባቸውና መልእክቶቻቸውን ከዩናይትድ ስቴትስና ከተመራጩ ፕሬዚደንቷ ዶናልድ ትራምፕ ላይ አላነሱም። ትራምፕ ቀደም ሲል ጀምሮ ሲናገሩ እንደቆዩት አሜሪካ በወል ስምምነቶች ውስጥ እየገባች የመታሰሯን ነገር አልወደውም አልፈቅድምም፣ እንዲህ አይነት ውሎቿን ሁሉ እየቀደድኩ የአሜሪካን ጥቅም በሚያስቀድም ሁኔታ በተናጠል እደራደራለሁ ሲሉ ቆይተዋል። በተለይ የፓሪስ ስምምነት የአየር ንብረት ለውጥ አለ ብለው እንደማያምኑ ለሚናገሩት ለትራምፕ አቋም ምንድን ነው?
I think that clean air is a pressing problem. You want to have clean air, you want to have clean water.
ንጹህ አየር ብርቱ ችግር ነው በርግጥ ብዬ አስባለሁ። ንጹህ አየርና ንጹህ ውሃ ሊኖሩን ይገባል። ለኔ እነዚህ በጣም አስፈላጊ ናቸው።
I am not a believer in climate change. Now it's gone global warming and climate change.
እኔ የአየር ንብረት ለውጥ አለ ብዬ አላምንም። የዓለም ግለት ይሉታል፣ የአየር ንብረት ለውጥም ይሉታል፣ አሁን ደግሞ የበረታ የአየር ጠባይ እያሉት ነው ብለዋል ትራምፕ። ለማንኛውም የማራኬሽ ሽድምተኞችና የዓለም የአየር ንብረት ጉዳይ ተመራማሪ ጠቢባን የዛሬ ሳምንት ለአሜሪካም ለዓለምም ብርቱ መልእክት አስተላልፈዋል።
የተፈጥሯችን አካባቢ የአየር ንብረቱ አስደንጋጭ በሆነና ታይቶ በማይታወቅ ፍጥነት እየጋለ ነው። ፈጥነን ምላሽ የመስጠት ግዴታ ወድቆብናል።
በካይ የሆነውን የከርሰ ምድር ድፍድፍ ዘይት መጠቀምን ዓለም እንዲያቆምና ሊቀለበስ በማይችል ሁኔታ ወደ ንጹሕና ታዳሽ ኢነርጂ እንዲዞርም ነው ተሟጋቾቹ አበርትተው የሚጎተጉቱት። ማራኬሽ ላይ የወጣው የጋራ መግለጫ ይህ አቋም ከመንግሥታት ብቻ ሳይሆን ከሳይንስም፣ ከንግድም፣ በሁሉም ደረጃዎች ካሉ ሁሉም ዐይነት ዓለም አቀፍ የተግባር እንቅስቃሴዎች የፈለቀና የተቀዳ ነው ብሏል።
የተከበራችሁ አድማጮቻችን ፕሮግራማችን ይቀጥላል። ተከታዩ ዝግጅት ሰሞኑን ያለፈ የጥበብ ሰው ሕይወት ይዘክራል።
ከሙዚቃ አድናቂዎች ልብ የማይጠፉ በሺዎች የሚቆጠሩ ነጠላ ዜማዎችና ከ250 በላይ ሙሉ የሙዚቃ አልበሞችን ያቀናበረ ሙዚቀኛ ነበር ሙሉጌታ አባተ። ሙሉጌታ አባተ በሕክምና ሲረዳ ቆይቶ በተወለደ በ50 ዓመቱ ባሳለፍነው ሳምንት አርፏል። በሥራ ዘመኑ ካጠገቡ ያልተለዩ የሙያ አጋሮቹ ስለ ሙሉጌታ አባተ ባህላዊና ዘመናዊ የሙዚቃ ቅንብሮች በአጭሩ ለመዳሰስ ሞክረዋል። መስታወት አራጋውን ያነጋግረቻቸው።
የተወለደው ወሎ ከሚሴ የተባለ በሚጠራው ትንሽ ከተማ ሲሆን ያደገው አዲስ አበባ ሾላ ላምበረት በመባል በሚታወቀው አካባቢ ነበር። ሙሉጌታ አባተ የሙዚቃ ህይወቱን የጀመረው ሐረር ይገኝ በነበረው ጎሃ ምስራቅ በመባል በሚታወቀው የጦር ሰራዊት የሙዚቃ ባንድ ውስጥ በሊድ ጊታርና ኪቦርድ ተጫዋችነት ነበር። ከዛም በአዲስ አበባ የኦሮምኛ ዘፈኖችን በስቱዲዮ በመቅረጽ የሙዚቃ ማቀናበር ስራውን ጀመረ። ለረጅም የስራ ዘመን ያልተለየው ዜማና ግጥም ደራሲው ዘላለም መኩሪያ ሙሉጌታ አባተ ለሙያው ያደረገው መስዋዕትነት ታላቅ ነው በማለት የስራ ዘመኑን ይገልጻል።
ሲጀምርም ራሱ ሙሉጌታን በብዛት የኦሮምኛ ዘፈኖችን ነበር የሚሰራው። ለመጀመሪያ ጊዜ እንግዲህ አማርኛ የጀመረው በነ አበበ ትግሃና በሰርጉ አለም ዘፈኖች ነው፣ ወደ ካሴቱ አለም ማለት ነው። ከዛ በኋላ እንግዲህ የነ ፍቅር አዲስ የነ ታደሰ አለሙ ከኔም ጋር ደግሞ የነ አሳ በለውን ማናልቦች ዲቦን እነ ማዲንጎን ስያሜ ያጣሁላት የሚለውን እንደዚህ ሪሚክስ በማድረግ ደግሞ የነ ተምራት ሞላ እንደዛ እያለው በርካታ ስራዎችን የሰራ ነው። ሮሃ ባንድ እያቆሙ ሲመጡ ቀጥታ የተረከበው ሙሉጌታ ነው ማለት ይቻላል። እንግዲህ 80ዎች ውስጥ ነበሩ ደግሞ አዳዲስ ልጆች የወጡት። የነዛን ሁሉ ስራዎች እንግዲህ ሙሉ ለሙሉ የነባሮችንም የነዛንም የኦሮምኛ ዘፈኖችንም ያኔ በጎልቶ የወጡበት ጊዜ ነበርና ልክ ከባንድ ሲስተም ወደ ዋን ማን ባንድ የሄደው በሙሉጌታ ነው። በርካታ ናቸው። እነ ፍቅር አዲስ፣ እነ ኃይልዬ፣ እነ አረጌ ወራሽ፣ እነ ትዕግስት አፈወርቅ፣ እነ መሰል ፈንታው፣ እነ ብርቱካን፣ እነ ግዛቸው ተሾመ፣ እነ ተስፋ ወርቅ፣ እነዚህ በባህል ናቸው። ዘመናዊዎቹ ደግሞ እንደዛ በጣም ብዙ። የኮሌክሽን ዘሮች ደግሞ እነዚሁ ሁለት ወለላዎች፣ ምናምን አበባዎች፣ ብርቱካን ፍሬዎች ምናምን እንደዚህ በርካታ ናቸው። ብቻ የትኛውን ብዙ ናቸው፣ በርካታ ስራል የሸዋ ከተማረት
ሙሉጌታ አባተ ታሞ አልጋ ከመያዙ በፊት በሙዚቃ ስራ በጣም ተጠምዶ እንደነበርና ለራሱ ከሚሰጠው ጊዜ ሙዚቃ በመስራት የሚያሳልፈው ጊዜ ረዥም እንደነበር ዘላለም ይናገራል።
ሙሉጌታ እንግዲህ ምንድን ነው በዚህ 10-15 ዓመት ተጎድቷል። በቃ የለም፣ ምንም ነገር የለም ማለት ትችላለሽ። የሙሉ ጊዜ ሰራተኛ ሆኖ ነው ሙዚቃውን ይሰራ የነበረው። ክፍያም ኖረም አልኖረም ትንሽ ከተጎዳ በኋላ ነው ወደ ሐኪም ቤት የደረሰው። ምክንያቱም በቅርብ አልበምም ለማውጣት እያሰቡ ማስተር ጨርሶላቸው ቁጭ አሉ። አሁን ቆይ አሁን ማስተሩን እንሰጣቸዋለሁ አሁን እያላቸው ነው። ታሙ እንኳን ቤቱ በትዕግስት አርፎ ህመሙን ሊያስታምም አልቻለም።
ወይዘሮ ላይላ መሐመድ የሙሉጌታ አባተ የህይወት አጋር ናት። በትዳር ዘመናቸውም 2 ሴት ልጆችና 4 ወንድ ልጆችን አፍርተዋል። ሙሉጌታን ለሞት ያበቃው ህመም ምን እንደነበር ስትገልጽ
መንንጃይትስ፣ ስኳር፣ ደም ግፊት ደግሞ ስትሮክ፣ 3 ተደራረቡና ወደ 3 ወር አካባቢ 2 ወሩን በህክምና ያው ህክምና ደግሞ በጣም ውድ ስለሆነ ስላልተቻለ መጨረሻ ላይ የሚከፈል ምናምን ጠፋ። በአምቡላንስ ወደ ሆስፒታል እንደሄደው ሁሉ ሳይሻለው እንግዲህ ምንም አቅም ስለሌለ በአምቡላንስ ወደ ቤት መጣና በጣም ነው የሚያሳዝነው ብታይ። እኛ ደግሞ ያው ምንም ሌላ ገቢ የለንም፣ እሱ ነው የሚሰራው የሚያስተዳድረን። ያው አንዳንድ አርቲስቶች እገዛ ምክንያት ወደ ኮሪያ ሆስፒታል ሄደን እዛ የሚከፈል ሲጠፋ ጊዜ ምንም ሳይሻለው በስሪንጅ ነው ምግብ እንወስደው። በአፍንጫው ላይ ቱቦ ተደርጎለት ነው። አይገላበጥም፣ እግሩ አይሰራም፣ እጁ አይሰራም፣ አንገቱ ቀና አይልም፣ ምግብ አይበላም። ትንሽ ትንሽ አጥሜት በስሪንጅ በአፍንጫው በኩል ነው የሚገባው። እንደዛው ትንሽ ሰው ሻል ብሎት ነው በእግሩ ከሆስፒታል ወደ ቤቱ የሚገባው አይደለም። እሱ ግን በአምቡላንስ በቀበቶ እንደተሳሰረ ወደ ቤት ገባ እልሻለሁ፣ በአቅም እጥረት ምክንያት። ቤትም ደግሞ ያው ነርስም ከሌለ ትሪት የሚያደርግ የሚቆጣጠርልሽ ስኳሩን ደም ግፊቱን ምንም ነገር ስለሌለ በቃ ቤት ደግሞ አንድ 20 ቀን ምናምን አካባቢ ላይ ተኛ። ከዛ እየደከመ መጣ። ያው ብዙ ምግብም ስላልበላ ያው ቅዳሜ ማታ 5 ሰዓት ላይ እጄ ላይ ነው ያረፈው። የሚያሳዝን ነው። እንደ ሰው መኪና ሳይኖረው ጥሩ ቤት ሳይኖረው ጥሩ ምንም ነገር ሳይኖር እንደ ልፋቱ ምንም የተጠቀመው ምንም እንትን ያለው ነገር የለም። ግን ያው በስራ እርካታ አለው። እኔ መታወቅ የምፈልገው በስራዬ ነው ይልሻል። እኔ ለገንዘብ ብዬም አይደለም የምሰራው፣ ስሜቴ ነው፣ ሙዚቃ ህይወቴ ነው እንዳለ ነው እንግዲህ ሰውን ሁሉ እንደረዳ ለዚህ ደረጃ ብዙዎቹን ታውቂያለሽ። እንግዲህ አንቺ ልነግርሽ አልችልም። እሱ ሲሞት ቤት ጤፍ አልነበረንም። በቃ ይሄን ያህል ነው።
ሙልጌታ አባተ ለሚያቀናብራቸው በርካታ የባህል ሙዚቃዎች ዜማና ግጥምን በመድረስ ከጎኑ ያልተለየው ተስፋ ብርሃን ስለ ሙልጌታ የመጨረሻዎቹ የስራ ዘመን እንዲህ ይገልጻል።
ምሳሌ ሊሆን ይችላል፣ ግን ሙልጌታ ተዛሞ አይቻላል። ያው ስራም እሱ ለሙያው የተፈጠረ በመሆኑ ጠዋትም መጋብ ነበር። ያው ለሊት ተኛ በስተቀር እነሱ ስራው ላይ የሚያተኩረው ነው።
የሙልጌታ አባተ የሙዚቃ ቅንብር በቁጥር የሚታወቅ እንዳልሆነም ተስፋ ብርሃን ይናገራል።
ሙልጌታ እንግዲህ 2000 በላይ ሙዚቃ ሰርቷል። በአልበም ደረጃ ቁጥር የለውም። አሁን ቁጥር ጨርሷል ይመስል እንደዛ ነው። ግን በአልበም ደረጃ የሰራቸው 250 በላይ ድምፃውያን ናቸው። በአልበም ደረጃ እንግዲህ ነጠላ ዜሆን አሁን ቁጥሩ ዘልቆት 5000 ይገምታል። 3000 ይባላል። በትክክል ቁጥሩ አይታወቅም።
ለድምፃዊ ይሁኔ በላይ 2 ሙሉ የሙዚቃ አልበሞቹን ሙልጌታ አባተ ነበር ያቀናበረለት።
ሙልጌታ በጣም ጥሩ የተዋጣለት የኢትዮጵያ ሙዚቃ አቀናባሪ መሆኑን ለእኔ በሰራለኝ 2 አልበሞች ውጤት ተገንዝቤያለሁ። ሙልጌታ በተለይም ለኢትዮጵያ የባህል ሙዚቃ ልዩ ተሰጥኦ ያለው ነው። ከኔም አልፎ በሌሎች ዘፋኞች አልበማቸው ላይ ሲሰማው በጣም ማደንቀው እጅግ በጣም በጣም እጅግ በጣም ጥሩ የሙዚቃ አቀናባሪ ነበር። ከአንድ ወር በፊት በዚህ ካለነው አርቲስቶች መካከል በጣም ጥቂቶች ተገናኝተን መታመሙን ስንሰማ ትንሽ ገንዘብ ለማሰባሰብ ሞክረ እንደነበረ ማስታወሳለሁ። ሙልጌታ በጣም በጣም ጥሩ ሰው ነው። ለእኔ በጣም ጥሩ ሰው ነበር። ከዚህ ከአሜሪካን ሀገር ሄጄ በተጣበበ ጊዜ ደከመኝ ሰለችኝ ሳይል በአጭር ጊዜ ውስጥ ሰርቶ ያስረክበኝ የነበረ በጣም ታላቅ ባለሙያ ነበረ እና በጣም በጣም የማይገኝ እንቁ አቀናባሪ ነበር እና ሙልጌታ እንግዲህ ቸሩ አምላካችን ነፍሱን በገነት ያኑሩልን። ባለቤቱንም መላ ቤተሰቡንና አድናቂዎችን በሙሉ መጽናናቱን እመኛለሁ።
ለቤተሰቦቹና ለሙዚቃ ስራው አድናቂዎች በሙሉ መጽናናትን እንመኛለን።
እኛም ከስቱዲዮ እንዲሁ ለሙሉጌታ አባተ ቤተሰቦች፣ ወዳጆች በሙሉ እንደዚሁም ለሙዚቃ አፍቃሪዎችና ለኢትዮጵያውያን መጽናናት እንመኛለን። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን እናካፍላችሁ። እስቲ አሁን ከምንዛሬ ልነሳ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ26 ሳንቲም ተመንዝሯል። ዛሬ የባንክ መሸጫ ዋጋ 22 ብር ከ70፣ የባንክ መግዣ ዋጋ 22 ብር ከ69 ሳንቲም ነው። ምንጩ የኢትዮጵያ ብሔራዊ ባንክ ነው። ዛሬ ያወጣው ዝርዝር ነው ይህንን የሚናገረው። nbe.gov.et ላይ 18 ምንዛሬዎችን የያዘ ዝርዝር አስፍሯል የኢትዮጵያ ብሔራዊ ባንክ። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት.gov.et ላይ አሁን ባገኘሁት መረጃ መሰረት ነገ ቅዳሜ ህዳር 17 2009 ዓመተ ምህረት አዲስ አበባ ካፊያ ወይም ዝናብ ይኖራታል። ፀሐይም እንደሚወጣባት ይተነብያል። እንደዚሁም ሙቀቷ ከፍተኛው 24 ዝቅተኛው 12 ዲግሪ ሴልሽየስ ይሆናል። በኢትዮጵያ ዝቅተኛው የባህር ዳሩ ዝቅተኛ 7 ከፍተኛው ደግሞ የሰመራና የጋምቤላ 36 ከፍተኛ 36 ዲግሪ ሴልሺየስ ነው የሚሆነው። በኢትዮሜት.gov.etም ላይ እንደዚሁ የ18 የተለያዩ የኢትዮጵያ ግዛቶች ጣቢያዎች የተሰባሰቡበት መረጃዎችና የሶስት ቀናት ትንበያዎች ሰፍረዋል። አንድ መረጃ አለ። አዲሱ አንድ የሰው ልጅ ከየት እንደመጣ ታውቃለህ?
ካዳም ነው ወይስ ከሳይንቲስቶች እንደሚሉት ከሲንጀሮ ነው?
አንድ ነገር አስታወስከኝ። አንድ ልጅ እናቱ ጋር ሄድና እማማ አባባ ከዝንጀሮ ነው የመጣ ነው ብሎኛል፣ ከማን የመጣ ነው ሲላት፣ እኔ አባትህን አላውቅም እኛ ግን ከሰው ነው የመጣ ነው ብለው ነው። በነገራችን ላይ ልክ የዛሬ 157 ዓመት ነበረ እንግሊዛዊው የስነ ተፈጥሮና የከርሰ ምድር ተመራማሪ ቻርልስ ሮበርት ዳርዊን ኦሪጂን ኦፍ ዘ ስፒሲስ ወይም የዝርያዎች መነሻ የሚለውን የሁላችንም መነሻ ምናልባት አንድ ሊሆን ይችላል የሚለውን የኢቮሉሽን ወይም የአዝጋሚ ለውጥ መላምቱን የተናገረው ወይም ያወጣውና ያሳተመው ትልቅ ንድፈ ሐሳብ ነው። እስከዛሬም ክርክር ላይ ነን።
ወደ ዝንጀሮ እንደማስሉን ተስፋ
እስከዛሬም ክርክር ላይ ነን። እንግዲህ ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አድማጮች
ነገ ከምሽቱ 3 ሰዓት እንገናኛለን። በአማርኛው ፕሮግራም ቀጥሎ የትግርኛው ፕሮግራም ይቀርባል።
አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።